voice of America.
ጀርመን ውስጥና በሌሎችም የአውሮፓ ሀገሮች የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ በኢትዮጵያ መንግስት ላይ ሲያካሄዱ የቆዩትን የተቃውሞ ሰልፍ ከዚህ ለብዙ አመታት በማስተናገድ የሚታወቀው በርሊን ከተማ እምብርት ላይ የሚገኘው ብራንድንቡርግ ዛሬ ለጠቅላይ ሚኒስትር አብይ የወጣ የድጋፍ ሰልፍ አደባባይ ላይ ታይቶበታል። የሰልፉ አስተባባሪዎች ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ ሁኔታው የቀድሞውን ታሪክ የሚያውቁ ፖሊሶችን ሳይቀር አስገርመዋል ብለዋል። ጽዮን ግርማ ዝርዝራለች።
ለሁለት ቀናት የሥራ ጉብኝት ዛሬ ጀርመን በርሊን ከተማ የገቡትን የኢትዮጵያው ጠቅላይ ሚኒስትር አብይ አህመድን ለመደገፍ ሰልፍ የተወጣበት የከተማው እምብርት የሚባለው ብራንድንቡርግ አደባባይ ከተቃውሞ ውጪ የድጋፍ ሰልፍን ካስተናገደ ከ20 ዓመታት በላይ እንዳስቆጠረ በበርሊን የኢትዮጵያውያን ማህበረሰብ ሊቀመንበርና የጠቅላይ ሚኒስትሩን አቀባበል ኮሚቴዎች ከሚያስተባብሩት አንዱ አቶ ታደሰ ቶላ ለአሜሪካ ድምጽ ተናግረዋል። ይህ ደግሞ ከዚህ ቀደም የተቃውሞ እንቅስቃሴው ሲካሄድ የጸጥታ ሁኔታውን ሊቆጣጠሩ ይወጡ የነበሩ የጀርመን ፖሊሶችን ሳይቀር አስገርሟል ይላሉ አቶ ታደሰ።
ብዙ ጊዜ ፕሮቴስት ለማድረግ ነው ስናይ እንደ በፊቱ የጠበቁት ፕሮቴስት ነበረ። ነገር ግን አይ አሁኑ የድጋፍ ሰልፍ ነው እና እንደዚህ እነሱ ራሳቸው ተገርመዋል እና ለአመታት እዛ ቦታ ላይ ስናደርግ የነበረው እንደሚታወቀው ያው ፕሮቴስቶችን ነው የነበረው። እና አሁን በራሳቸው ፖሊሶቹም ብዙ ጊዜ የምንጠይቀው አንድ ቦታ ላይ ነው አፕላይ የምናደርገው እና ኦልሞስት ያቁናል እና በጣም ነው የገረማቸው። አሁን እና እኛም የሆነ ስሜቱ ራሱ በጣም ደስ የሚል ስሜት ነበር። ሰው እየለፈነ ያለ እየጨፈረ ነው የተቀበለው እና ከወትሮ በጣም የተለየ ነጮቹም ብዙዎቹም መጥተው ቦታው ላይ ፎቶግራፍ ሲያነሱ እንደዚህ ነው ምናምን ስንል የነበረውንም አንዳንድ ወረቀቶች በፋስመናል ምን እንደሆነ ማስመስ ላለው ህብረተሰብ ለሌላውም ህብረተሰብ እንዲያውቀው በሚል እና በጣም ደስ የሚል ፊሊንግ ነበር የነበረው እውነት ለመናገር።
ለምንድን ነው እንደዚህ የምታደርጉት? የተደሰታችሁ ከተቃውሞ ወደ ድጋፍ የተቀየራችሁት እንደው ምንድን ነው ምክንያታችሁ? እርስዎ ምንድን ነው ምክንያቶት?
እኔ እንዴ በጣም ቆንጆ ጥያቄ ነው። እንግዲህ ለ7 ዓመት ስንቃወሙ የነበረው እኛ የምናገረው ቋንቋ የሚናገር ሰው መጣ እንደመሩ ይሄ ምንም ያልታሰበ በዚህ ፍጥነት እንደዚህ አይነት ነገር ይከሰታል ብለን ባላሰብን ሰዓት እኛ የምንናገረውን ቋንቋ የሚናገርልን ሰው እኛን ሆኖ ነው የመጣ። የኔን ቃል የሚናገርልን ሰው ነው ብዬ የምናገር ችላለ። በዚህ ስሜት ነው ሁሉም ተነሱ እና በዚህ በሶስትና በአራት ወራቶች ውስጥ 7 ዓመት ያልተሰሩ በጣም ሜን የሆኑ ስራዎችን ሰርቷል። የተጨበጠ የሚታይ የሚጨበጥ የሚዳሰስ በዛ ምክንያት ሙሉ እምነት አለ ዶክተር አብይና በኪኒ በለማም እንዲሁም በገዱ አንዳርጋቸው ሊሰሩ የተጀመረው።
ጠቅላይ ሚኒስትር አብይ የፈረንሳይ ጉብኝታቸውን አጠናቀው ዛሬ በርሊን የሚገኘው ቴግል አውሮፕላን ማረፊያ ሲደርሱ ጀምሮ ከፍተኛ አቀባበል እንደጠበቃቸው የተናገሩት አቶ ታደሰ ከጀርመን መራሄተ መንግስት አንጌላ መርከል ጋር ተወያይተው ሲያበቁም ሳይጠበቁ በድንገት ኢትዮጵያውያኑ ወደሚገኙበት አደባባይ አምርተዋል ብለዋል። በበርሊን የኢትዮጵያ ኤምባሲ የቢዝነስ ዘርፍ አማካሪው አቶ ቴድሮስ ግርማ በበኩላቸው ጠቅላይ ሚኒስትሩ የጠበቃቸው አቀባበል ከዚህ ቀደም ያልታየ ነው ሲሉ የቀደመውን አስተያየት ያጠናክራሉ።
በጀርመን በበርሊንና በዙሪያዋ የሚኖሩ ኢትዮጵያውያኖች በነቂስ ወጥተው ክቡር ጠቅላይ ሚኒስትራችንን በሰፊ የተቀበሉበት ሁኔታ ነው ያለው። ደበቅ ያለ በጣም ቁጥራቸው ከፍተኛ የሆነ ኢትዮጵያውያኖች በአደባባይ ወጥተው 20 ምናምን ዓመታት ውስጥ ምናልባትም ከዛም በላይ ለሆነ ጊዜ ለመጀመሪያ ጊዜ የኢትዮጵያ የሀገር መሪ በዚህ መልኩ የደመቀ አቀባበል ተደረገለት ያየንበት ሁኔታ ነው ያለው። እንግዲህ ይሄ አንድ ትልቅ ለውጥ ነው። በሀገራችን እየታየ የነበረውን ያለውን ለውጥ በስፋት በመደገፍ ጠቅላይ ሚኒስትራችን ከጎንህንን አይዞ በርታ፣ ሀገራችንን ወደፊት አራምዳት፣ ሀገራችንን ሰላም አስጠብቅልን በሚል ሰፋፊ መልስ ያሳለፉበት ነበረ መድረኩ።
ጠቅላይ ሚኒስትሩ በርሊን ደርሰው ከቻንስለር አንጌላ መርከል ጋር ስላደረጉት ውይይትና ስላከናወኑት ተግባር አቶ ቴድሮስን ጠይቄያቸዋለሁ።
ዛሬ ክቡር ጠቅላይ ሚኒስትሩ በርሊን ከገቡ በኋላ የመጀመሪያ ቆይታቸው ከጀርመኗ ቻንስለር አንጌላ መርከል ጋር በሁለትዮሽ ጉዳዮች ላይ የተወያዩበት ሁኔታ ነበር የነበረው። የሁለቱ ሀገሮች የፖለቲካ ኢኮኖሚና ማህበራዊ ጉዳዮች ስርን የበለጠ ለማጠናከር በሚቻልበት ጉዳይ ላይ ሰፊ ውይይት ያደረጉበት ሁኔታ ነው። ከዛ በኋላ እንግዲህ ኮምፓክት ዊዝ አፍሪካ በሚል የተዘጋጀ ጀርመን በጂ20 ማዕቀፍ ውስጥ የተዘጋጀ የኢኮኖሚ ትብብር ፕሮግራም ነበረ። እዛ ላይ ክቡር ጠቅላይ ሚኒስትራችንም አንድ ተጋባዥ እንግዳ ነበሩ በዛሬ ተሳተፉ ዛሬ ተጽፏል። ጥሩ ውይይቶች ያደረጉበት ነው። የኢትዮጵያ ኢንቨስትመንት እና የቢዝነስ አቅም ለታዳሚዎች ያስተዋውቁበት መድረክ ወስደውም ንግግር ያደረጉበት ሁኔታ ነው የነበረው።
በሌላ በኩል በትላንትናው ዕለት ከፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ጋር ከነበራቸው ውይይት በኋላ ዘላቂ ሰላም ማረጋገጥን በተመለከተ ጠቅላይ ሚኒስትር አብይ አህመድ አለ።
ኢትዮጵያ ውስጥ የተሟላ ሰላም ማረጋገጥ የመንግስት ዋነኛው ስራ ነው። እንዳልባጫ የምንከተለው ፖቴንሻል ጸብ ቦታዎችን ማስቀረት ዘላቂ ሰላም ማረጋገጥ ነው። አሁን ኢትዮጵያ ውስጥ የሚያጋጥሙ ግጭቶች ሊፈቱ ይገባል። ነገር ግን የጀመርነውን ሪፎርም ሊያስቆሙ ይችላሉ የሚል ስጋት የለንም። የጀመርነው ሪፎርም በህዝብ የተጀመረ ህዝብ የሚመራው ስለሆነ አይቆምም። እንደዚህ አይነት ግጭቶች በብዙ ባይላተራልና መልቲላተራል ኢሹ የተነጋገርና የተግባባን ሲሆን ከሁሉ በላይ በጅቡቲና በኤርትራ መካከል ያለውን ጉዳይ በአላፊነት የመፍታትና በአካባቢያችን አስተማማኝ ሰላም እንዲኖር ፕሬዝዳንት ማክሮን ቻምፒዮን እንዲያደርጉ ያቀረብኩላቸውን ጥያቄ ተቀብለው ከሚቀጥለው ሳምንት ጀምሮ ከጅቡቲና ከኤርትራ ፕሬዝዳንት ጋር በመነጋገር በዚያ አካባቢ ያለውን ችግር ለመቅረፍ ያላቸውን ፈቃደኝነት አረጋግጠዋል።
የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በመጪው መጋቢት ወር ኢትዮጵያን እንደሚጎበኙም እቅድ መያዙ ተገልጿል። ጠቅላይ ሚኒስትር አብይ የዛሬውን የበርሊኑን ስብሰባ ሲያጠናቅቁ ነገ ወደ ፍራንክፈርት ያመራሉ። ከ20,000 ሰው በላይ ይታደምበታል በተባለው ዝግጅት ላይም ይገኛሉ ተብሎ ይጠበቃል። የዚህን ዝግጅት በተመለከተ ከአስተባባሪ ኮሚቴዎቹ አንዱ የሆኑት አቶ ዓለም ታደሰን አነጋግራቸዋለሁ።
በፍራንክፈርት ከተማ የሚገኘውን ትልቁን ስታዲየም ላይ ተከራየ ነው ኮሚቴው አስተባባሪ ኮሚቴው አማካኝነት ከ20,000 ሰው በላይ ይመጣል ብለን ግምት ስላለን ያ ስቴዲየም ደግሞ አሁን የአየር ጠባዩ የተበላሸ ስለሆነ የአውሮፓ ቅዝቃዜ ናብሊኖርስ የሚል ትልቁን አሬና ነው የወሰድ ነው። ሁለቱ አይነት በኋላ ደግሞ ኮሚቴዎች በተለያየ አወቃቀር ተዋቅረን ሚዲያ፣ ማህበራዊ፣ ጸጥታ፣ ሴቶችና ወጣቶች ጉዳይ እንደዚህ በሚል አይነቶች ተጠራይተን ህብረተሰቡን ከህብረተሰቡ ጋር በመድረስ ይሄ ዝግጅት እንዲያመር ጥረት እያደረግን ነው። አንክ የሚጠበቀው እንግዳዎቻችን ናቸው ማለት ነው።
ማን ነው ወጫችሁን የሸፈነው? ትልቅ ስቴዲየም ነው የተከራያችሁት። በጣም ብዙ ወጪ እንደሚሆን ይገመታልና።
ግድ ነው ወጪው ብዙ ነው። ወጪው ከኢትዮጵያ መንግስት እንደሚሸፈን በኮንስላው ሲበቁ ተረጋግጦልን ነበር። ሆኖም ግን እዚህ የምንገኘው ደግሞ የኮሚቴ አባላቶች ስፖንሰር ኮሚቴ አቋቁመን እዚህ ስፖንሰር ኮሚቴ አማካኝነት የተወሰኑ ገቢዎችን አግኝተናል። ነገሩ እንግዲህ ውል ስለማላውቀው ይህናል ነው ልልሻችልም፣ ግን ያንን ወጪ ለመሸፈን እኛም የተሻለና የሀይል ጥረት እያደረግን አካባቢ እንግዳ ተቀባዩ ስለሆነ ፍራንክፈርት ዙሪያ ያለውን ህብረተሰብ ለማስተባበር አንድ ስፖንሰር ኮሚቴ ይህንን እየሰራ ነው።
ምን ያህል ነው ወጪው በአጠቃላይ?
ወጪው ይህን ያህል ነው ብሎ ለማስቀመጥ ይከብዳል። የስቴዲየሙ ብቻ ወጪ ወደ 134,000 ዩሮ አካባቢ ነው። ከዛ ውጪ ደግሞ የተሽከርካሪዎች፣ የተለያዩ ወጪዎች፣ ፖስተር የማሳተም፣ ፖስተር የማባዛት፣ ፖስታ ምን ጨምሪ ወጪ ወደ ላይ ሊወጣ ይችላል የሚል ግምት አለ።
ተቃውሞም ሊኖር ይችላል የሚል ግምቶች ነበሩ። ምክንያቱም በታሰበው መንገድ ኢትዮጵያ ያለው ሁኔታ አልሄደም፣ ብዙ ችግሮች እየተፈጠሩ ነው የሚል ነገር ስለነበረ እንደሱ አይነት ግምቶችም ነበሩና ከጠቅላይ ሚኒስትሩ ጋር የሚነሱት ጥያቄዎች ጠቅላይ ሚኒስትሩን ኢትዮጵያን በተመለከተ ሊቀርቡ ከታሰቡ ጉዳዮች ላይ አንኳር አጀንዳዎቹ ጋር በተያያዘ ያለው ነገር ምንድን ነው?
እርግጥ እንደሱ ያው ተቃውሞ ሊኖር ይችላል የሚል አሁን ብዙ ከአስተባባሪ ኮሚቴዎችም ይህን ዝግጅት ተቃወማሉ። ምክንያቱ የተደረገ የምክንያቱ ደግሞ በአዲስ አበባ የታሰሩ ወጣቶች ስለነበሩ እነዚህ ወጣቶች መፈታት አለባቸው የሚል ጥያቄ ብዙ ከአስተባባሪ ኮሚቴ ውስጥ በተነሱ አባላት ይሄ ተቃውሞ ከዚህም ተሰምቷል ማለት ነው። ከዛ አኳያ ይሄ ነገር መሬት ባይረግጥ ኖሮ እዚህም አካባቢ ያለው ህብረተሰብ ይህንን የጠቅላይ ሚኒስትሩ መምጣት ሊቃወም ፈቃደኛ ናቸው የገለጸልን ሁኔታዎች እንዳሉ እረዳለሁ።
ከጠቅላይ ሚኒስትሩ ጋር በሚኖረው ንግግር ምንድን ነው የሚነሱት አንኳር ጉዳዮች? በእናንተ በኮሚቴው በኩል የምታውቁት ጉዳይ አለ? የምታውቁት ነገር አለ? ከድጋፉ ከአቀባበሉ በተጨማሪ
እንደኔ ምልሽ ብዙ የሚቀሩ ስራዎች አሉ ሀገራችን ላይ። የህግ የበላይነት አለመኖሩ እና አሁን የስርዓት አልበኝነት ስራ በሀገሪቱ ውስጥ እንደዚህ ነቅሶ መታየቱ የእሳቸውን አመራር የሚጠይቅ ጉዳይ ይመስለኛል። እና እነዚህ አይነት ነገሮች መጠየቃቸው የማይቀር ይመስለኛል አልረዳም። በተጨማሪ ደግሞ ያለፈው ስርዓት ባለመመቸት ከፍተኛ ቁጥር ያለው ወጣት በባህር በርም በመርከብም አድርጎ እዚህ የገባል። ከፍተኛ ቁጥር ያለው ኢትዮጵያዊ ይገኛል። ጀርመንም በሌሎች አውሮፓ ሀገሮች አብዛኛው ግን በጀርመን ነው የሚገኝ። የእነዚህም ልጆች የወደፊት እጣ ፈንታ ምንድን ነው የሚለውን ነገር ጠቅላይ ሚኒስትሩ እንደሚጠየቁ ይገባኛል። እነዚህ መነሻ አንኳር ነገሮች እንደምን
አድማጮች የነገው ዝግጅት ምን መልክ እንደነበረው ተፋታፊዎቹን አስተያየት ጠይቀን በነገው ምሽት ደግሞ እንመለስበታለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።